የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይህንን ነገር እንደ ነዋሪዎች እንደ መራጮች እንቃወማለን፣ በጭራሽ የምንደግፈው ነገር አይደለም እያልን ስንወተውት ቆይተን ነበረ። ይሄ ሙትወታ መጨረሻ ላይ ስብሰባ ከኮሚኒቲው ጋር እንዲያደርጉ አስገደዳቸው ማለት ነው።
የኢትዮጵያ መንግስት አይደለም ይህን የሚሰራው። ይህን የምንሰራው እዚህ ያለን ኢትዮጵያኖች ኢትዮጵያ ታገባናለች ብለን የምንል እና ደግሞ ሎየልቲያችን ለኢትዮጵያ ለአንድ ፕሬዚደንት ወይም ለፕራይም ሚኒስትር ለምን ሳይሆን ኢትዮጵያን ለሚበጃት። ስለዚህ አንድ ፕራይም ሚኒስትር ኢትዮጵያን ከበጀ እሱም ጥሩ ነው እንላለን። ካልበጀ ያው እንደ ወያኔ አይነቱ ከሆነ የሚመጣው እሱም እንዲቃወሙ ኮንግረስን ምንም ላይ ጫና እናደርጋለን።
ካሊፎርኒያዋ የሎስ አንጀለስ ከተማ ነዋሪ የሆኑት ወይዘሮ ዋሲ ተስፋና ሜሮን አህዱ ናቸው። በቀደመው ሳምንት መገባደጃ ከሌሎች ኢትዮጵያውያን የማህበረሰብ መሪዎች ጋር በመሆን በዩናይትድ ስቴትስ የተወካዮች ምክር ቤት ከአፍሪካ ጉዳዮች ኒውስ ኮሚቴ ሊቀመንበር ካረን ባስ ጋር ባካሄዱት ውይይት ዙሪያ ከተናገሩት የተወሰደ ነው። ሙሉ ዝግጅቱ በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዤ ከዛሬ ቅዳሜ ሐምሌ 24 2013 ዓ.ም ተመረጽ ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን ያለም ዜና።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ጽዮን ግርማ ነኝ። የኢትዮጵያ መንግስት ካወጀው የአንድ ወገን የተኩስ አቁም በተቃራኒ ቆሟል ያለው ህወሓት በአጎራባች ክልሎች ወረራ ሲፈጸም ዓለም አቀፉ ማህበረሰብ ዝምታን መምረጡ እንዳሳዘነው የአማራ ክልል መንግስት ገለጸ። የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ የሰጡት መግለጫ የተከታተለችው አስቴር ምስጋናው አጠር ያለ ዘገባ አላት።
ቃል አቀባዩ አቶ ግዛቸው ሙሉነህ ዛሬ በሰጡት መግለጫ ህወሓት በአማራ ክልል ላይ ጦርነት ከፍቶ የቀጠለው በራያ በዋግምራና በወልቃይት በኩል ነው። አሸባሪ ቡድን ብለው የጠሩት ህወሓት በተቆጣጠረባቸው አካባቢዎች ፈረ ወጣቶችን እየገደለና ንብረትንም እየዘረፈ እንደሆነ ገልጸዋል።
በከፈተብን ጦርነት ጥቂት የአማራ ቦታዎች በወረራ ተቆጣጥሯል። በወረራቸው ቦታዎች ሁሉ ወጣቶችን ያስራል፣ ይገላል፣ ይገርፋል፣ ከፍተኛ ዘርፋ ይፈጽማል።
አቶ ግዛቸው አያይዘው የኢትዮጵያ መንግስት ለውጭ ማህበረሰብ ካለው ክብር የተነሳ በተኩስ አቁሙ የትግራይን ክልል ለቆ ከወጣ በኋላ ህወሓት በአማራና በአፋር ክልል ወረራ ሲፈጽም አንድም የውጭ ኃይል የኮነነ የለም። በአንጻሩ የአማራ ክልል መንግስት የህልውና አደጋ ገጥሞኛል በማለት የክተት ጥሪ ሲያቀርብ ግን ከውጭ ማህበረሰብ በርካታ መግለጫዎች እየተጎደጎዱ ይገኛሉ። ይህም ፍርድ ሚዛናዊ ያለመሆኑ ያሳዝናል ብለዋል።
ወረራ እኮ ተፈጽሞብናል። ለምንድን ነው ይህን ወረራ ማይቃወሙት? ሲስፋየር አወጅን። እኛ እንደውም አንዱ መነሻ ዓለም አቀፉ ማህበረሰብ ጋር ባለን ዲፕሎማሲ ፍቅር ምክንያት ነገሮችን መፍታት ምን ፈልገው ብሎ የኢትዮጵያ መንግስት ሰራዊቱን አስወጣ። ጥቃት ፈጽመብን፣ ንጹሃንን እየገደለ ነው ያለ ሲቪሊያን ለማየት የሚያሳሱ ህፃናትን ወደ ጦርነቱ ሲያሰልፍ አንድም ይሄ አካል አይቃወም። ስለዚህ ይሄ ግልጽ አድሎ ነው፣ ለጀስቲስ አይደለም የቆሙት ሚል ድምዳሜ የሚወስደን ነው። ልክ አይደለም። አሁንም ለዚህ ለዓለም አቀፍ ማህበረሰብ የምናስተላልፈው ጥሪ በዚህ አጋጣሚ በዓለም አቀፍ የጦር ወንጀለኞች ፍርድ ቤት መከሰስ ያለበት ነው። ህወሓት አሸባሪ ቡድን ነው። እኛ እኮ አሜሪካ አሸባሪ ያለችውን ኃይል በየትኛው መንገድ ተባባሪ ሆነን ኢትዮጵያ ውስጥ እንዳይገባ ቢገባም ጭምር ወደ ህግ ለማቅረብ ስንሰራ ነው የነበረው። ኢትዮጵያን ለመበታተን የተዘጋጀን አይነት ህወሓትን ዝም ሊባል አይገባም።
አቶ ግዛቸው በሰጡት መግለጫ ዙሪያ የተጠናቀረውን ሰፊ ዘገባ በቀጣይ ቀናት ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በሌላ በኩል የህወሓት ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በትዊተር ገጻቸው ላይ ባሰፈሩት ጽሁፍ ውጊያ መቀጠላቸውንና ድል እየቀናቸው መሆኑን መናገራቸው ይታወሳል። በተለይ የፌዴራል መንግስቱና የአማራ ክልል ባለስልጣናትና አመራርን አጣጥለው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮችን ወደ የመጡበት መመለሳችንን እንቀጥላለን ብለዋል። ህፃናትን ለጦርነት መልምሏል፣ እንዲሁም የእርዳታ መስመሮችን ዘግቷል በሚል በፌዴራል መንግስት የሚቀርብበትን ውንጀላ የሚያጣጥለው ህወሓትም በድርድር ላይ የተመሰረተ ተኩስ አቁም ስምምነት ላይ ለመድረስ ቅድመ ሁኔታዎችን ማስቀመጡን መዘገባችን አይዘነጋም። በዛሬው ዕለት ከጎንደር ዩኒቨርሲቲ የክብር ዶክትሬት የተበረከተለት የሙዚቃው ሰው ቴድሮስ ካሳሁን ቴዲ አፍሮ ከሁለት አስርት ዓመታት በላይ የተሻገረ ባለ ሙዚቃዊ ተጽዕኖ ለትውልድ ተምሳሌት መሆን የቻለና ስለ ሀገር ብሔራዊ ክብር በስራዎቹ የተሟገተ በሚል ተወድሷል። አጮች ዝርዝር ዘገባውን ከዜናው በኋላ እናስደምጣችኋለን። ወደ ኮቪድ-19 ዜና ስናልፍ ዓለም አቀፉ ወረርሽኝ የሚያበቃው ዓለም በሙሉ እንዲያበቃ ሲመርጥ ነው ብለዋል የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም። በአሁኑ ሰዓት በከፍተኛ ሁኔታ በመሰራጨት ላይ ስለሚገኘው አዲሱ የኮቪድ-19 ዴልታ ዝርያ ትላንት በጄኔቫ ውስጥ ገለጻ በሰጡበት ወቅት ድርጅቱ እስከ መስከረም መጨረሻ ሁሉም ሀገራት ቢያንስ 10 በመቶ የሚሆነውን ዜጎቻቸውን እንዲከትቡ ድጋፍ በማድረግ ላይ እንደሚገኝ የገለጹት ዶክተር ቴድሮስ 40 በመቶ የሚሆነውን በዚህ አመት መጨረሻ፣ 70 በመቶ የሚሆነውን ደግሞ በሚቀጥለው አመት አጋማሽ ለመከተብ እቅድ ተይዞ እየተሰራ መሆኑን ተናግረዋል። ክትባቱን በማዳረስ በኩል አብዛኛው ሀገራት ችግር እንዳለባቸው ገልጸው እንደ አፍሪካ አህጉር ግን የተጎዳ እንደሌለ ተናግረዋል። ወደ ቶኪዮ ኦሎምፒክ ስፖርታዊ ክንውኖች ዘገባ ስናልፍ አንድ ሳምንት በሆነው የቶኪዮ ኦሎምፒክ ሀገራትን የወከሉ ስፖርተኞች አዳዲስ ውጤቶችን ማስመዝገብ ቀጥለዋል። ዛሬ ከተደረጉ ውድድሮች መካከል በ100 ሜትር ሴቶች የፍጻሜ ውድድር ጃማይካዊቷ ቶምሰን ሄራ ለ33 ዓመታት ሳይደፈር የቆየውን የርቀቱን ክብረ ወሰን ሰብራለች። ሄራ ታሪካዊውን ውድድር ለማጠናቀቅ 10 ሰከንዶች ከ61 ማይክሮ ሰከንዶች ብቻ ፈጅቶባታል። የሀገሯ ልጆች ሼሊአን ፍሬዘር ፕራይስ እና ሸሪካ ጃክሰን የብርና የነሐስ ሜዳሊያ ወስደዋል። የርቀቱን ክብረ ወሰን ለሶስት አስርት ዓመታት ይዛ የቆየችው አሜሪካዊቷ ፍሎረንስ ግሪዚፍ ነበረች። የቶኪዮ ኦሎምፒክ ተሳትፏን በ10,000 ሜትር የወንዶች ሩጫ ድል በወርቅ ሜዳሊያ ያሟሸችው ኢትዮጵያ ተወዳዳሪዎቿ የማጣሪያ ውድድሮችን አመሻሹ ላይ አከናውነዋል። በ800 ሜትር ሴቶች ውድድር ከምድቧ ሁለተኛ የወጣችው ሀብታም አለሙ ወደ ፍጻሜ ውድድር አልፋለች። በ3,000 ሜትር መሰናክል ሎሚ ሙለታ፣ ዘርፌ ወንድማገኝና መቅደስ አበበ ለቀጣዩ ዙር ለማለፍ ይወዳደራሉ። በሴቶች 5,000 ሜትር ማጣሪያ ኢትዮጵያ ያሰለፈቻቸው ሰንበሬ ተፈሪ፣ እጅጋየው ታዬና ጉዳፍ ጸጋዬ ለፍጻሜ ውድድር አልፈዋል። ኔዘርላንድን ከወከለችው ሲፋን ሐሰንና ከኬንያዊቷ ሄለን ኦብሪ ከፍተኛ ፉክክር ይጠብቃቸዋል። ውድድሩ በነገው ዕለት ይደረጋል። በአጠቃላይ የሜዳሊያ ሰንጠረዡን ዩናይትድ ስቴትስ እና ቻይና እየመሩ ይገኛሉ። ሁለቱም 46 ሜዳሊያዎችን ሰብስበዋል። የሩሲያ ኦሎምፒክ ኮሚቴ በ37 ሜዳሊያዎች ይከተላል። ኢትዮጵያ ባገኘችው አንድ ወርቅ አማካኝነት ከዓለም 40ኛ፣ ከአፍሪካ ደግሞ ደቡብ አፍሪካና ቱኒዚያን በመከተል ሶስተኛ ደረጃ ላይ ትገኛለች። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ ቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ሐምሌ 24 2013 ዓ.ም ምረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት ከምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቅዳሜው ዝግጅት ልሰዳችሁ። የጎንደር ዩኒቨርሲቲ በዛሬው ዕለት የተለያዩ የትምህርት ዘርፎችን የተከታተሉ ቁጥራቸው 6000 የሚደርስ ተማሪዎችን አስመረቀ። በስነ ስርዓቱም አዲስ ሙዚቃዊ ልምምድ ወይም ዘይቤ ለዘመናችን ያበረከተ ታላላቅ ብሔራዊ አጠይቆ ያላቸውን ነገረ ጭብጦች በሙዚቃዊ ስራዎች ውስጥ በማንሳት ታሪክና ፍልስፍናን ሙገት የፈጠረ ስለ ሀገር ብሔራዊ ክብር በስራዎቹ የተሟገተ እንዲሁም ለሙዚቃ ሁለንተናዊ ክብር ለፈጠራም ለስነ ምግባርም አርአያ መሆን የቻለ የጥበብ ሰው መሆኑ በሚል ዩኒቨርሲቲው ለእውቁ ድምፃዊ ቴዎድሮስ ካሳሁን ለማህበረሰብ ከፍተኛ አስተዋጽኦ ላበረከቱ የሚሰጠውን የክብር ዶክተሬት ማዕረግ ሰጥቶታል። አስቴር ምስጋናው ተከታትለዋለች።
በነጻነት በባህል በሰባዊነት ከፍ ሲልም በሀገር ብሔራዊ ክብር ባተኮሩ ዜማዎቹ ይታወቃል። ድምጻዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ከዚህ የተነሳ ባለፉት 210 ዓመታት ባድናቂዎቹ ዘንድ ከደረጃ ያልወረደ ድንቅ ኢትዮጵያዊ ሙዚቀኛ በመባል ዛሬ በመድረኩ ስሙ ከፍ ብሎ ውሏል። ለዚህ ስራውም የጎንደር ዩኒቨርሲቲ በዛሬው ዕለት የክብር ዶክትሬት ለድምጻዊ ቴዲ አፍሮ አበርክቶለታል።
ኢትዮጵያን ከፊት በማስቀደም ስላባይ ስላዱዋ ጀግኖች ስለፍቅር ስለመዋደድ ስለአንድነት የሰበከ የጎንደር ዩኒቨርሲቲ የ2013 የክብር ዶክትሬት የተሰጠው ተወዳጁ ድምጻዊ ቴዲ አፍሮ።
የዩኒቨርሲቲው ሴኔት በሂውማን ሌተርስ የክብር ዶክትሬት ለድምጻዊ የሰጠበትን ምክንያት የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን እንዲህ ገልጸውታል።
ቴዎድሮስ ካሳሁን አዲስ ሙዚቃዊ ልምምድ ወይም ዘይቤ ለዘመናችን ያበረከተ ከ210 ዓመታት በላይ የተሻገረ ባለ ሙዚቃዊ ተጽዕኖ ለትውልድ ተምሳሌት መሆን የቻለ ታላላቅ ብሔራዊ አጠይቆ ያላቸውን ነገረ ጭቶች በሙዚቃዊ ስራዎቹ ውስጥ በማንሳት ታሪክና ፍልስፍናን ሙግት የፈጠረ ስለ ሀገር ብሔራዊ ክብር በስራዎቹ የተሟገተ በአጠቃላይ ለሙዚቃ ሁለንተናዊ ክብር ለፈጠራም ለስነ ምግባርም አርአያ መሆን የቻለ የጥበብ ሰው ነው።
ክቡር ዶክተር ቴዎድሮስ ካሳሁን የተለመደ ሀገራዊና የፍቅር ንግግሮቹን ለአድናቂዎቹ አስተላልፏል።
ሀገራችን ኢትዮጵያ ከመቼውም ጊዜ በላይ የገባችበት ከባድ አጣብቂኝና እጅግ ፈታኝ ሁኔታ በሁሉም ዘንድ የታወቀ ቢሆንም እንኳን ነገር ግን እናት ከመጨረሻው አስጨናቂ ምጥ በኋላ አዲስ ልጇን አይታ እንደምትደሰተው ሁሉ ሀገራችንም ከገጠማትና ሊገጥማት ከሚችለው ማንኛውም ከባድ አደጋ በድል ወጣ ኢትዮጵያና ኢትዮጵያዊነት አሸናፊ እንደሚሆን ምንም ጥርጥር የለውም። ላለፉት ከላል ለማይባሉ አመታት ሀገራችንን አስጨንቆ ያያዛትና አሁንም ላለችበት ቀውስ የዳረጋት የጎሳ ፖለቲካ ሐሳብ እንደማንኛውም ፍልስፍናና ሐሳብ ተወልዶ አድጎ አርስቶን ተፈጥሯዊ ሞቱን ሞቷል። ስለዚህም ከዚህ በኋላ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያዊ ብሔረሰብ ቤት በተጠንቀቅ ጸንታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ እወዳለሁ። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል።
በክብር እንግድነት የተገኙት ዶክተር ኢንጂነር ስለሺ በቀለ ለቴዲ ያላቸውን አድናቆትም ገልጸዋል።
ኢትዮጵያን አባይን ግድባችንን ወሳኝ በሆነ ወቅት ቁልፍ መልእክት ባለው ሙዚቃ ለፈጠርከው የአንድነት ስሜትና ወኔ ላመሰግንህ እወዳለሁ።
የጎንደር ከተማ አስተዳደር በዛሬው ዕለት በኢንጂነር ስመኘውና በቴዲ አፍሮ ስም ጎዳና ሰይሟል። የጎንደር ዩኒቨርሲቲ በተለያዩ የሙያ መስኮች ያሰለጠናቸውን 6000 የሚጠጉ ተማሪዎችንም አስመርቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች አሁን በቀጥታ ቀደም ብለን በመግቢያችን ወደ አስተዋወቅናችሁ የዕለቱ አብይ የትኩረት ርዕስ ነው የምወስዳችሁ። በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ካረን ባስ ባለፈው አርብ ሐምሌ 16 2013 ዓ.ም ከትውልደ ኢትዮጵያውያን አሜሪካውያን የማህበረሰብ መሪዎችና በተለያዩ አካባቢዎችም በመብት ጉዳዮች ላይ ያተኮሩ ስራዎችን ከሚሰሩ የትውልደ ኢትዮጵያውያን ድርጅቶች አባላት ጋር በኢንተርኔት ድረገጽ አማካኝነት የተካሄደ ስብሰባ አድርገዋል። የውይይቱም ትኩረት ዩናይትድ ስቴትስ በኢትዮጵያ በትግራይ ያለውን ሁኔታ አስመልክቶ የምትከተለው ፖሊሲና የምታሳድረው ጫና በተለይም ደግሞ በምክር ቤቷ አባል ካረን ባስ አማካኝነት እየረቀቀ ነው በተባለው የR445 ውሳኔ ሐሳብ አድሏዊነት የተሞላበትና ሁኔታዎችንም ያላገናዘበ ነው የሚለው የኢትዮጵያውያኑ ተደጋጋሚ ውትወታ እንደሆነም የውይይቱ ተሳታፊዎች ለአሜሪካ ድምጽ ተናግረዋል። የምክር ቤቷ አባል ካረን ባስ በተወከሉበት የካሊፎርኒያ ክፍለ ግዛት የሎስ አንጀለስ ከተማ ነዋሪ ሆኑትን ወይዘሮ ዋሲ ተስፋንና ሜሮን ሀዱን ደረጀ ደስታ በጉዳዩ ዙሪያ ወያይቶ ተከታዩን አቀናብሯል።
Okay, well, wonderful. First of all, let me welcome all of you here. This opportunity for us to speak is in response to numerous requests that have come to my office, and so I always try to be as accessible as possible, and I wanted to reserve this time to hear from you. You should know that I am making a request.
በመጀመሪያ ሁላችሁም እንኳን ደህና መጣችሁ እላለሁ። ይሄ ዛሬ እዚህ በበይነ መረብ የምናደርገው ውይይት ለጽፈት ቤታችን በቀረቡልን በርካታ ጥያቄዎች መሰረት ነው። በዚህ አጋጣሚም ሁሌም ለእናንተ በሬ ክፍት መሆኑን ለመግለጽ ወዳለሁ። ሌላው ልገልጽላችሁ የምፈልገው በሚቀጥለው መስከረም ወር ወደ ኢትዮጵያ ለመሄድ እየጠየቅኩ ነው። ምናልባት መስከረም አጋማሹ ገደማ ላይ የሚሆን ይመስለኛል። ከኔም ጋር አንድ ሁለት የምክር ቤት ባልደረቦቼ ይኖራሉ። ስለዚህ ዛሬ እናንተ እዚህ የምትነግሩን ነገር ለጉዟችን ጠቃሚ ይሆናል ብዬ አስባለሁ።
በአሜሪካ የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ካረን ባስ ይህን የተናገሩት ባለፈው አርብ ሐምሌ 16 2013 ከትውልደ ኢትዮጵያ አሜሪካውያን ማህበረሰብ መሪዎችና አንቀሳቃሾች ጋር ባደረጉት ውይይት ላይ ነበር። ውይይቱ የተዘጋጀበትን ምክንያት የሎስ አንጀለስ ነዋሪ የሆኑት ሜሮን አሃዱ እንደሚከተለው ይገልጹታል።
ይሄ ስብሰባ የተደረገው ኮንግረስውመን ካረን ባስ ጥሪ ነው። ይህን ጥሪ የተደረገበት ምክንያት በተለያዩ ጊዜ እሳቸውን እየቀረብን ሎስ አንጀለስ ነዋሪዎች የሆንን ሰዎች እየቀረብን እናነጋግራቸው ነበር። ኢትዮጵያ ውስጥ ያለውን ሁኔታ እንዲያደምጡን እንጠይቅ ነበረ።
ሜሮን አሃዱ የምክር ቤት አባል ካረን ባስ የውሳኔ ሐሳብ ሆኖ እንዲጸድቅ ያረቀቁት ሃውስ ሪዞሉሽን 445 የተባለው ረቂቅ ለኢትዮጵያ ትልቅ ችግር መሆኑን ይናገራሉ።
በእኛ አመለካከት ኢትዮጵያ ላይ በጣም ጫና የሚፈጥር እንደው በጣም የተንጋደደ አመለካከት ያለው ሬዞሉሽን ነው። በሳቸው በሳብ ኮሚቴ ኦን አፍሪካ እና ያንን እንዲያስተካክሉት ከብዙ ጊዜ ጀምሮ እየጠየቅናቸው ነበረ። ይሄንን ነገር እንደ ነዋሪዎች እንደ መራጮች እንቀወማለን፣ በጭራሽ የምንደግፈው ነገር አይደለም እያልን ስንወተውት ቆይተን ነበረ። ይሄ ሙትወታ መጨረሻ ላይ ስብሰባ ከኮሚኒቲው ጋር እንዲያደርጉ አስገደዳቸው ማለት ነው።
በመሆኑም ካረን ባስ ራሳቸው እንደገለጹት በርካታ ጥያቄዎችና ውትወታዎች ወደ ጽፈት ቤታቸው በመድረሳቸው ስብሰባው እንዲዘጋጅ ወሰኑ። የስብሰባው አዘገጃጀት ምን መልክ እንደነበረው ሜሮን አሃዱ እንደሚከተለው ያስረዳሉ።
እና ከኮሚኒቲው ጋር ጠሩን፣ አንድ የተወሰነን ሰዎች ጠሩንና እነማንን እንደሚያነጋግሩ ጠየቁን። በኮሚኒቲ ውስጥ መሪዎች የሆኑ ሰዎች ጠቆምናቸው። በቤተክርስቲያንም ከኮሚኒቲ ሴንተርም እንዲሁ ደግሞ በፐብሊክ ፖሊሲ ላይ የሚሰሩ ሰዎችም ከዛ ደግሞ ናሽናሊ ክሮስ ዩናይትድ ስቴትስ በአድቮካሲ ስራ የሚሰሩትንም እነሱን ጠቆምናቸው። ስለዚህ እነዚህን ሰዎች አንድ 9-10 የሚሆኑ ሰዎች ናቸው ስብሰባ ላይ የተገኙት። ያ ስብሰባ እውነት ለመናገር ከሆነ አንድ ሰዓት የፈጀ ስብሰባ ነው። በጣም ረጅም ነው። ለምን ብዙ ጊዜ እንደዚህ አይነት ሰዓት አይሰጥም? ነገር ግን ከእሳቸው ጋር የረጅም ከኮንግረስውመን ካረን ባስ ጋር በጣም ረጅም የሆነ ኮሚኒቲያችን በዚህ በሎስ አንጀለስ ወዳጅነት አለው፣ ቅርበት አለን እና በዛ ምክንያት ነው እንደዚህ አይነት አንድ ሰዓት ሊሰጡን የቻሉት። በጣም የተለያዩ ነገሮች ናቸው የተነገሯቸው በብዙ ይሄ ሃውስ ሬዞሉሽን 455 ዊድሮ መደረግ እንዳለበት፣ ኢትዮጵያ ላይ አላስፈላጊ ጫና እንደሚፈጥር፣ የኢትዮጵያ መንግስትም ቢሆን አስፈላጊውን ነገር ሁሉ እንደሚያደርግ፣ ትግራይ ውስጥ ለተከሰተው ችግር የሚያስፈልገውን ሁሉ እንደሚያደርግ፣ በምን ምክንያት ያ ችግር እንደተፈጠረ ያውቁታል። ሆኖም ግን እንደገና ያስመዘገብናቸው።
በውይይቱ ወቅት በተናጋሪነት ከቀረቡት የተለያዩ ትውልደ ኢትዮጵያውያን የማህበረሰብ አንቀሳቃሾችና የድርጅት ተወካዮች መካከል የነበሩት ሜሮን በውይይቱ ላይ ከተነሱት ነጥቦችና ጥያቄዎች መካከል አንዳንዶቹን እንደሚከተለው ጠቃቅሰዋቸዋል።
ዋና ዋና ጥያቄዎች በኢትዮጵያ ላይ በአሜሪካን መንግስት በኩል በኢትዮጵያ ላይ የሚደረገው ጫና ተገቢ እንዳልሆነ እና ያ መስተካከል እንደሚኖርበት ህብረተሰባችን ኢትዮጵያን አሜሪካን እዛ ላይ በጣም እንዳዘንን ነግረናል። ሁለተኛ ነገር ደግሞ አሁን ባለፉት ሳምንታት የሚታዩት የቻይልድ ሶልጀርስ ወይም ህጻናት ወታደሮች ልጆች ኢንዲፔንደንት እንደሚያሰልፋቸው እና ያንን አንድም ያንን የሚያወግዝ ከአሜሪካን መንግስትም ሆነ ከየትኛው ምዕራብ አገሮች እንዳልሰማን እና ያ በጣም እንዳሳዘነን እሳቸውን እንዲህ አይነቱን አውግዘው እንዲያወጡ እንደምንጠብቅ ምን እሳቸው ኮንግረስውመን ካረን ባስ የቻይልድ አድቮኬት የሰብ ኮሚቴ ኦን አፍሪካ ቸር ፐርሰን ብቻ ሳይሆኑ አዘ ቻይልዶች ተሟጋች ለመሆናቸው መጠን ይህንንም ተነስቶላቸዋል እና በዛ ምክንያት ብቻ እርሶ ይህንን ሁኔታ አውግዘው መናገር አለበት የሚለው ነገር በጣም አጥኖት ነው የተናገርነው። ሌላው ደግሞ ያልነው ነገር ምንድነው ወይ አቃቢዎቹ የተናገሩት ነገር ምንድነው? ሰባዊ መብት ረገጣ ይባላል ኢትዮጵያ ላይ እና ያ የሰባዊ መብት ረገጣን ማናችንም ብንሆን ምንደግፈው ነገር አይደለም። አብዛኞቻችን ሰባዊ መብት ረገጣን እንታገል የኖርን እና ያንን አንደግፍም። ነገር ግን በዩናይትድ ኔሽንስም ሆነ በአፍሪካ ህብረት እንደገና ደግሞ ኢትዮጵያ የሰብአዊ መብት ኮሚሽን ምርመራ እያደረገ ያንን ምርመራ እንዴት በምን ምክንያት ነው ጊዜ ያልተሰጠው? ያ ውጤቱ ለምን አልተጠበቀም? ለምን አይጠበቅም? ሩጫው ምንድን ነው? ኢትዮጵያን ለማውገዝ የሚለውን ነገር ነው የተናገርነው። ሌላው ምንድን ነው ያለው? ይህም ከዚሁ ከሃውስ ሬዞሉሽን 445 ላይ የተያያዘ ነው። እዛ ውስጥ ማይካድራን በተመለከተ ምንም አይነቱን የሚያነሳ ነገር የለም፣ የሚያወግዝ ነገር የለም። እዛ ማይካድራ የተደረገው ጭፍጨፋ የሚያወግዝ ሁኔታ የለም። እና ይሄ ለምንድን ነው የሚሆነው? በአጠቃላይ ይሄ ሃውስ ሬዞሉሽን 445 የሚያጋድለው ቲፒኤልኤፍን ለመጥቀም፣ ለመርዳት፣ ለማገዝ ይመስላል። እና እንዲህ አይነት ነው እንዲህ አይነት ባያስድ የሆነ ነገር በፍጹም የማንጠብቀው ነው የሚል ነገር ነው። ሌላው የጠቀስነው ነገር እኛ አሜሪካኖች እኛ ላይ የሚደርስ ነገር ወይም የሚመጣ ነገር የለም፣ ነገር ግን ይቆረቆረናል። ሀገራችን ላይ ያለው ነገር በጣም ይሰማናል። ዘመዶቻችን፣ ሀገራችን ልጆች ያሉበት ሁኔታ በጣም ይሰማናል። እና ይህንን ነገር ትኩረት ሊሰጥበት ይገባል ብለናል።
በማይካድራ ላይ ደርሷል ስለተባለው ጥቃት በወቅቱ የትግራይ ብሔራዊ ክልላዊ መንግስት ባወጣው መግለጫ ጥቅምት 30/2013 ዓ.ም በማይካድራ የተፈጸመው ድርጊት ያሳዘነው መሆኑን ገልጾ በንጹሃን የአማራ ተወላጆች ላይ ደረሰ የተባለው ግድያና አምነስቲ ኢንተርናሽናል የአካባቢ ምስክሮችን ዋቢ በማድረግ ያሰራጨው ዘገባ በሶስተኛ ገለልተኛ አካል ተጣርቶ እውነታው ሊታወቅ የወንጀሉ ፈጻሚዎችም ለህግ ሊቀርቡ ይገባል። ተፈጸመ የተባለው ግድያ ለማጣራት ለሚፈልግ ማንኛውም ገለልተኛ አካል የትግራይ ብሔራዊ ክልላዊ መንግስት አስፈላጊውን ትብብር እንደሚያደርግ በዚሁ አጋጣሚ ያረጋግጣል ሲል ማስተዋወቁ ይታወሳል። ሌላው ተናጋሪና የሎስ አንጀለስ ነዋሪ የሆኑት ወይዘሮ ዋሲ ተስፋ በስታቸውና በሌሎቹ ተናጋሪዎች አማካኝነት የተነሱትን ነጥቦችና የውይይቱን ፋይዳ አስመልክተው እንደሚከተለው አስረድተዋል።
አንደኛ ሁልጊዜ በጎ ፍቃድ ሲያሳይ ኢትዮጵያ ላይ ጫና እንደሚደረግ በደንብ አሳየን። ለምሳሌ አንደኛው ይሄ የዩኒላተራል ሲስፋየር የሚባለውን ነገር እሱ ለምሳሌ አሜሪካኖች አቁሙ አቁሙ ተኩስ አቁሙ በሁለቱም ሳይድ ምናምን እያሉ ሲናገሩ ኢትዮጵያ መንግስት ያንን ማድረጉን በማድረጉ ደግሞ አሜሪካ ጥሩ ሰራችሁ በማለት ፋንታ እንደገና ጫና ማድረጉን ኢትዮጵያ ላይ፣ ነገር ግን ወያኔ ላይ ምንም አይነት ጫና አለመደረጉ ጦርነትን ጀምረን እንቀጥላለን ይሄ ነገር ቀልድ ነው ሲስፋየሩ ቀልድ ነው እና ተነስተን ኢትዮጵያ እንወጋለን ሲሉ እንኳን ምንም አይነት ነገር አሜሪካን አለመናገር ይሄንን አስተዋወስን ልበል። ያቱም አያውቁትም ቢ ኮምፕሊት ያላምም። ሁለተኛ ነገር ደግሞ ለምሳሌ ኢትዮጵያ ትግራይን ህዝብ ለማስራብ ነው የምትፈልገው ማኔታሪያን ኤድ አያስገቡ ምናምን የሚለውን እሱን ደግሞ ለምሳሌ በደንብ አርገን አስረዳን። አንደኛ ነገር ራሱ ኢትዮጵያ ወታደር ከዛ ሲወጣ ከ400,000 ኩንታል በላይ እህል እንደተወ ብዙ ትራኮች ምግብ ኤድ እርዳታ ማኒታሪያን እርዳታ ትቶ እንደወጣ እሱን አስረዳን።
የዓለም ምግብ ድርጅትም ሰሞኑን ባወጣው መግለጫ በትግራይ ከ4 ሚሊዮን ህዝብ በላይ በከፍተኛ ረሃብ ችግር እየተሰቃየ መሆኑን ሲገልጽ የእርዳታ ድርጅቶችም ወደ ትግራይ የሚያስገቡ መንገዶች በሙሉ በጸጥታ ምክንያት የተዘጉ በመሆናቸው እርዳታዎችን ወደ ህዝቡ ለማዳረስ አለመቻሉን እያመለከቱ ነው። የ6 ቀናት የኢትዮጵያ ጉብኝታቸውን በትናንትናው ዕለት የጀመሩት አዲሱ የተባበሩት መንግስታት የሰብአዊ ጉዳዮችና ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግራፊት ከኢትዮጵያ ከፍተኛ ባለስልጣናት ጋር መወያየታቸው ተነግሯል። ምግብና ምግብ ነክ ያልሆኑ እቃዎችን የጫኑ ረቡዕ ዕለት 40 የጭነት መኪናዎች ከሰመራ ወደ መቀሌ መጓዝ መጀመራቸውን የኢትዮጵያ መንግስት በትናንትናው ዕለት ገልጿል። ወይዘሮ ዋሲ ተስፋ በውይይቱ ወቅት ለምክር ቤቷ አባል ካረን ባስ ከተነሱት ነጥቦች ሁሉ ከፍተኛው ነው ያሉት ሌላው ነጥብ በጦርነቱ ተሰልፈዋል ስለሚሏቸው የህፃናት ወታደሮች መሆኑን ይናገራሉ።
የህፃናት ወታደሮቹ በእኔ አስተያየት ከሁሉ ትልቅ ነገር ነው ብዬ የምገምተው ለምንድን ነው? ሁሉን ነገር ሊክዱ ይችላል። ለምሳሌ ውሸት ነው፣ ምግብ አልገባም፣ እኛ ነን ይሄን ያደረግነው፣ ህዝቡ ጨረሳችሁ፣ እንደዚህ ነው፣ ይሄን ሁሉ ሊሉ ይችላሉ። ላይክዱት የሚችሉስ ነገር ግን ህፃናት ነው ወታደር ማድረግ ይችላልም አሰልፈው ፎቶግራፍ አንስተው በእነሱ ደጋፊዎች ነው እና ይሄንን እንደምንም ባያረጉት ሊጎትቱት አይችሉም። ይሄ ደግሞ በአለም ትልቅ ጽዩፍ የተባለ የተወገዘ ነገር እንደሆነ ይሄንን ወያኔ እንዳደረገ እስካሁን ድረስ ደግሞ በዚህ ላይ ምንም አይነት አቋም እንዳልወሰዱ የአሜሪካን መንግስትም እሷም ኮንግረሱም ነው እንዳልወሰዱት እና እሱ ላይ በደንብ አቋም መተውስ ይመስለኛል። ምንም ሌላ ቦታ በተለይ የህፃናትም አድቮኬት ናቸው ኮንግረሱ መኗና እሱ ላይ አንድ ነገር ምትል ይመስለኛል። እኔ እንደውም ትልቁ ወያኔን የሚያሳጣው ከሁሉ ከተሰራው ስራ ይሄ ነው ብዬ ነው ማምነው። ምክንያቱም የህፃናት ወታደርነቶች ሳይሆን የትግራይ ህዝብ ላይ ምን ያህል ጫና እንደሚያደርግ ወያኔን የሚያሳይ ይሄ ነው። ምክንያቱም ማንም ሰው ልጁን ያነሳለ ጦርነት አይሰጥም እና እሱን በደንብ የተረዱልን ይመስለኛል።
ፋይናንሻል ታይምስ የተባለው እዚህ ዩናይትድ ስቴትስ ውስጥ የሚታተም ጋዜጣ ስለ ትግራይና ኢትዮጵያ ጦርነት በዚህ ወር ባወጣው ጽሑፍ ህፃናት ልጆችን በወታደርነት ያሳትፋል የሚለውን ክስ ህወሓት ማስተባበሉን ጠቅሷል። ትውልደ ኢትዮጵያውያኑ ድርጅቶችና ማህበራዊ አንቀሳቃሾችን እንዲህ ያለ አቅም አስገኝቶላቸው ተመራጭ የምክር ቤት አባላትን እስከማነጋገር ያበቃቸው ከቅርብ ጊዜ ወዲህ እየፈጠሩ የመጡት አቅም መሆኑን ይናገራሉ። በአሜሪካ ብሔራዊ ምርጫ ውስጥም በመራጭነት እየተጫወቱት የመጡት ሚና መሆኑንም ይገልጻሉ። በዚህ ውይይት ለምክር ቤቷ አባል ካረን ባስ ከተነሱት ነጥቦች መካከል አንዱም ይህ መሆኑን ሜሮን አሃዱ እንደሚከተለው ገልጸዋል።
ሌላው የተነሳው ነገርና ያሳወስናቸው ነገር ምንድነው? የባይደን አድሚኒስትሬሽን ምርጫ በሚወዳደርበት ጊዜ በተለይ ቨርጂኒያ፣ ጆርጂያ እንዲሁም ሌሎች ቦታዎች ከዳር ዩናይትድ ስቴትስ ኢትዮጵያን አሜሪካንስ ኦርጋናይዝ አድርገው እንትን ብለው ወጥተው ለዲሞክራቶች ነው የመረጡት። ይሄንን ሁኔታ እንድንመረምረው እያደረገን ነው። አሁን ዲሞክራቶች የወሰዱትን አካሄድ በጣም ያዘንበት ነው እና እንድንመረምረው የሚያደርግ ነው የሚል ነው እንግዲህ ከተለያዩ አቅራቢዎች የተሰጣቸው መልእክት ማለት ነው።
ወይዘሮ ዋሲ ተስፋም ይህንኑ አብራርተው ሲናገሩ እንዲህ ይላሉ።
አሜሪካን ሀገር ምርጫ በተደረገበት ጊዜ ኢትዮጵያውያን በጣም ትልቅ ሚና ተጫውተናል። በተለይ እነዚህ ስዊንግ ስቴት ማለት ስዊንግ ማለት የሚገለባበጡ ወይ ወደ ሪፐብሊካን ወይ ወደ ዴሞክራት መሆን የሚችሉ እንደነ ጆርጂያ፣ እንደነ ቨርጂኒያ፣ እንደነ ኮሎራዶ ያሉ ስቴቶች እኛ ኢትዮጵያውያን ትልቅ ሚና ተጫውተናል እና ይህንን አስረዳል። እርግጥ የካረንባስ የራሳቸው ካሪየርም እንኳን ባይነካ የዴሞክራቶች በእነዚህ ቦታ ያለውን ሽፍት ልናመጣ እንችላለን። ያንን በምናመጣበት ጊዜ ካረንባስም ራሳቸው ይሄ የሰብኮሚቴ ኦን አፍሪካ የሚለው ቼር ናቸው። እሱ ቼርነቱ ሊቀርባቸው ይችላል እና ይሄ ሁሉ እኛ ችሎታ እንዳለን ምክንያቱም የኢትዮጵያ ነገር በጣም እኛን እንደነካን በደንብ ያስረዳን ይመስለኛል። ይሄ የተገነዘቡት ይመስለኛል።
በተለይ በዚህ የምርጫ ሂደት ውስጥም ሆነ ከተመረጡት የህዝብ ተወካዮች ጋር የሚደረገውን ግንኙነት ጠንካራ እንዲሆን በአገሩ ደንብና ስርዓት መንገድ የተደራጀ አይፓክ ወይም የአሜሪካና የኢትዮጵያ ህዝቦች ጉዳዮች ኮሚቴ የተባለ ድርጅት መፈጠሩን ሜሮንና ዋሲ ተናግረዋል። አግባቢ ድርጅቶችን ወይም ሎቢስቶችን መቅጠር የሚችል አቅም የሚፈጥር አሰባሳቢ የሆነ ጥላ ድርጅት መሆኑንም ገልጸዋል። አይፓክ ከየትኛውም የአሜሪካ ፖለቲካ ድርጅት ጋር ያልወገነ በአሜሪካና ኢትዮጵያ ህዝብና መንግስት ግንኙነት ዙሪያ የሚሰራ ለትርፍ ያልተቋቋመ ድርጅት መሆኑንም በድርጅቱ ድረገጽ ላይ ተጽፏል። ብዙዎቹ ድርጅቶች በዚህ ድርጅት ጥላ ስር የሚንቀሳቀሱ ሲሆን ትልቁ የገንዘብ አሰባሳቢና አቅም ፈጣሪ ድርጅት እንዲሆንም ይሰራልም ተብሏል። ባለፈው ሳምንት እሁድ በሌሎች ድርጅቶች ትብብር ትልቅ የገቢ ማሰባሰቢያ ዝግጅት የተደረገ መሆኑን ሜሮን አሃዱ ይገልጻሉ።
አሜሪካን ኢትዮጵያን ፐብሊክ ፖሊሲ ኤፓክ የሚባለው በማርች ገደማ ነው የተቋቋመው። በውስጡ ከ13 ድርጅቶች አብረውት ይንቀሳቀሳሉ። አንዱም እኔ ያለሁበት ግሎባል ኢትዮጵያን አድቮኬሲ ኔክሰስ ነው። ባለፈው እሁድ ፋንድሬዚንግ ነበረ። በጣም የሚያስደስት ፋንድሬዚንግ ነበር የተደረገው። ሰው ምን ያህል እንደተነቃቃ እንደተነሳሳ ነው እንትን የሚያደርገው። ወደ 200,000 ወይም ከዛ በላይ ተዋጥቷል። ይሄን ገንዘብ የተዋጣበት ምክንያት ሎቢስቶች ቀጥረናል። ከሎቢስቶች ጋር ነው የምንሰራው አሁን እና ከነሱ ጋር እየተመካከርን ከነሱ ጋር እየተጋገዝን ነው የምንሰራው። ለዛ የሚሆን ገንዘብ ነው ኮሚኒቲው የተዋጣው። በጣም የኮሚኒቲው መነቃቃት እና መነሳሳት የሚገርም ነገር ነው። ደግሞም በዛ ላይ ያሉት ኢንፋክት ታዳሚዎቹ ያሉት ወደ 500 ሰው ነበረ። ይህንን በየወሩ እንደዚህ አይነት የፋንድሬዚንግ እንድታረጉ እንፈልጋለን የሚል ጥያቄ ነበር በተደጋጋሚ የተደረገው ኦልሞስት 4 ሰዓት 5 ሰዓት የቆየ ነበር እና በጣም ደስ የሚያሰኝ ነበር ለማለት
የአይኤፓክን አስፈላጊነትና የተቋቋመበትን መሰረታዊ ምክንያት ወይዘሮ ዋሲ ተስፋ እንደሚከተለው ያብራራሉ።
ፓክ ማለት አሜሪካን ሀገር ብዙ ጊዜ የሚቋቋሙ ድርጅቶች ናቸው። እነዚህ ምንድነው እንግዲህ የአንድን አገር ወይም የአንድን በጣም ትልቅ ቢዝነሶች መብታቸውን ለማስጠበቅ የሚያቋቁሟቸው ድርጅቶች ናቸው። መብታቸውን ለማስጠበቅ ማለት እንዴት ነው? ሎቢ በማድረግ ለመንግስት ላይ ሄዶ ስለዚህ ድርጅት ወይም ስለዚህ ሀገር ቆሞ እንዲከራከሩ ስለዚህ እንደዛ አይነት ነገር ለማድረግ ወይም ደግሞ ኮንግረስ ለምሳሌ ምርጫ በሚደረግበት ጊዜ ለኛ የሚስማማ ካንዲዴቶች በማቋቋም እንደዚህ አይነት ነገር ነው ፓክ የሚያደርገው። እና ሁሉ ሀገር አለው ብዙ ሀገር አላቸው እንዳለው ግብጽ አለው ኤርትራ አለው እየሌለን ኢትዮጵያ ብቻ ነው ይሄ ነገር የሌለን። ይሄን ስለሌለን ነው የተጠቃነው ብለን እናምናለን። እንደዚህ ብዙ ቁጥር ይያለን ራሳችንን አሜሪካን ሀገር አደረሰን ይሄን ያላ መሰራት 40 አመት ኢትዮጵያን እዚህ ሀገር ይኖራል በጣም በጥሩ ቦታ ላይ በቢዝነስም ሆነ በምንም በጣም ሰክሰስፉል ሆኖ ይኖራል። ግን እንዲህ አይነት ነገር አርገና እናቀም እና ይሄ ኤፓኩ ተቋቋሙ ይሄን ኢትዮጵያንን መብት ለማስጠበቅ እና ኢትዮጵያ ላይ ደግሞ ፖዚቲቭ አቋም እንዲኖረው የአሜሪካን መንግስት ጫና ለማድረግ ግን ይሄን የምናረገው ኢትዮጵያን አሜሪካ ማሽነን ኢትዮጵያን አሜሪካን ኢትዮጵያ መንግስት አይደለም ይሄን የሚሰራው። ይሄን የምንሰራው እዚያ ያለን ኢትዮጵያኖች ኢትዮጵያ ታገባናለች ብለን የምንል እና ደግሞ ሎያልቲያችን ለኢትዮጵያ ላንድ ፕሬዚደንት ወይ ለፕራይም ሚኒስተር ለምሳይሆን ለኢትዮጵያ ኢትዮጵያን ለሚበጃት። ስለዚህ አንድ ፕራይም ሚኒስተር ኢትዮጵያን ከበጀ እሱም ጥሩ ነው እንላለን። ካልበጀ ያው እንደው ያኔ አይነት ከሆነ የሚመጣው እሱም ሊቃወሙ ኮንግረስንም ምንም ላይ ጫና እናደርጋለን። እና ይሄንን ለማድረግ ገንዘብ ያሰል ይሄንን ሎቢ ይሄን ለማቋቋም ዳይሬክት ፓክ ለማቋቋም ምክንያቱም ፓኮቹ ይነሳና ሎቢ የሚቀጥረው ያ ፓክ ነው። ይሄ አሁን ያልኩት አይነት ፓክ ነው።
አይ ፓክ እስካሁን በወር ወደ 50,000 ዶላር እያወጣ አግባቢ ወይም ሎቢስት ችን የቀጠረ መሆኑን ወይዘሮ ዋሲ ተስፋ ገልጸዋል።
ለሁን ይሄን ፓክኛ ሲቋቋም እዚህ ሀገር ሎቢ ቀጠረ በጣም እድለኛ ነን። ሎቢ ያለ ገንዘብ ሳይኖርን በደም መቅጠር መቻላችን ምክንያቱም ሁልጊዜ እናነጋግራቸው የታክሲ አናግራቸው መጀመሪያ ስንት ህዝብ አላችሁ? ኦኬ ኢትዮጵያን ብዙ ናችሁ ደስ ይላችኋል። ከዛ ስንት ብር አላችሁ ነው። ብር የለንም ጥለውን ይሄዳሉ። እና አሁን ግን በአገኘን በትንሽ ብርም ትንሽ ብር ማለት 50,000 ዶላር በወር ነው መከፍላቸው ማለት ነው የሚከፈሩት። እና አገኘን እርግጥ ብዙ ብር ነው። እና ከነሱ ጋር መስራት ጀመርን ያንን ስራ እንዲያስቀጥለን የግዴታ ብር ማሰባሰብ ስብስብ ማድረግ ነበረብን። ያው የአሁኑ እሁድ መቼም የመጀመሪያው ትልቁ ፋንድሬዘር አደረግን እና ኢትዮጵያን መጡ በጣም ደስ በሚል አይነት ደገፉ ማለት ይቻላል።
የዩናይትድ ስቴትሱ ፖለቲኮ እንደ አውሮፓ አቆጣጠር መጋቢት 19 ባወጣው ዘገባ ኢትዮጵያን አስመልክቶ በዩናይትድ ስቴትስ የሚወጡ ፖሊሲዎች ላይ ጫና ለማሳደርና የአሜሪካ ህግ አስፈጻሚዎችን ለማግባባት በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ እንዲሁም በቨርጂኒያ አርሊንግተን የተመሰረተው የትግራይ የመረጃና የኮሙኒኬሽን ማዕከል አግባቢ ድርጅቶችን ወይም ሎቢስቶችን በየፊናቸው መቅጠራቸውን ዘግቧል። በመጨረሻም እንዲህ አይነቱን ውይይት ላይ በመሳተፍም ሆነ ድምጻቸውን ከፍ አድርጎ በማሰማታቸው በተለይ ከምክር ቤት አባሏ ካረን ባስ ጋር ባደረጉት ውይይት አገኘነው ስለሚሉት ጥቅም የተጠየቁት ወይዘሮ ዋሲ ተስፋ የሚከተለውን ብለዋል።
ጥቅም ያገኘነው ምለው ምንድነው እነዚህን ጥያቄዎች በተለይ በአሁኑ ጊዜ በአሜሪካ በኩል የሚደረገውን ጫና በደንብ አድርገን ማብራራት ችለናል። እንዴት ማብራራ ነው ማለት ሪያሊቲው ምንድነው እነሱ ደግሞ ምን ይያሉ ነው የሚያወሩት እና ደግሞ ወያኔ ላይ ምንም አይነት ጫና ሳይደረግ ሁሉ ግዜ ጫና የሚደረገው በኢትዮጵያ መንግስትና በኢትዮጵያ ህዝቦች ላይ ብቻ መሆኑን እሱን በደንብ አድርገን ኮንትራዲክሽኑን ማሳየት ይቻላል ይመስለኛል። ይሄን ደግሞ ማድረግ የቻልነው በትልቅ አደባባይ ነው። ብዙ ጊዜ 10 ሰው 15 ሰው እንደዚህ ሆነ ነው የምናነጋግረው። አሁን ግን ታደረግነውና አይመስለኛ 390 ሰዎች ነበሩ። 390 ሰዎች እንግዲህ ማለት ብዙ አይነት ድርጅቶች የወከሉ ኮንግረስመኖችም ነበሩ እና ከዛ ደግሞ በየቦታው ቫይራሊ ሊስፋፋ ቻለ።
ኢትዮጵያውያኑን ያነጋገሩት የተወካዮች ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ካረን ባስ በመጪው መስከረም አጋማሽ ከባልደረቦቻቸው ጋር በመሆን ወደ ኢትዮጵያ እንደሚያቀኑ የገለጹ ሲሆን ከኢትዮጵያውያኑ ጋር ያደረጉት ውይይት ለጉዟቸው ጠቃሚ ግብዓት መሆኑን ገልጸዋል። የውይይቱም ተሳታፊዎች እንደገለጹት ደግሞ የምክር ቤት አባሏ የባይደንን አስተዳደር ወክለው መናገር እንደማይችሉ የገለጹላቸው ሲሆን በሳቸው በኩል ያዘጋጁትን ረቂቅ ህግ መልሰው እንደሚመረምሩና መሻሻል ያለባቸውን ነገሮች እንደሚያሻሽሉ የነገሯቸው መሆኑን ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን ለዝግጅቱ አመሰግናለሁ። አድማጮች ተከታዩ ቅንብር ደግሞ ወደ ጠፈር ህዋ ይወስደናል። በሐሳብ ነው ታዲያ። ባለሙያዎች እንደሚሉት ግን ከጥቂት አመታት በኋላ ወደ ህዋ ለመጓዝ አቅም የሚኖራቸው ቢሊዮነሮችና ጓደኞቻቸው ብቻ አይሆኑም። ይልቁንም ወደ ማርስ ተጓዦችም በፕላኔቲቱ ላይ ጥንታዊ ህይወት ይኖር እንደነበር ለማጥራት ፍለጋ የጀመሩ ሲሆን ለጥናቱም የሚረዷቸውን መሳሪያዎች በህዋ ላይ በሚገኘው ዓለም አቀፉ የጠፈር ጣቢያ ደርሰዋል። የአሜሪካ ድምጹ አራሽ አራፍሳዲ እነኚህንና ሌሎች ሰሞንኛ የጠፈር እንቅስቃሴዎች ቃኝቶ ያደረሰንን ዘገባ ስምኝሽ የቆየ እንዲህ ታቀርበዋለች።
The next generation of dreamers, if we can do this, just imagine what you can do.
ወደ ጠፈር የሚደረግ የሽርሽር ጉዞ ገና ካሁኑ እየተሟሟቀ የሚሄድ ይመስላል። ሂደቱ የጀመረው በወሩ መጀመሪያ ላይ እንግሊዛዊው ቢሊየነር ሪቻርድ ብራንሰን ቨርጂን ጋላክቲክ በተሰኘው ሮኬቱ ወደ ጠፈር ዳርቻ በመሄድ ባደረገው የተሳካ ጉዞ ነበር። ከዘጠኝ ቀን በኋላ ደግሞ የግዙፉ የቴክኖሎጂ ኩባንያ አማዞንና ብሉ ኦሪጅን መስራች ጄፍ ቤዞስ ኒው ሼፐርድ ተብሎ በሚጠራው ሮኬቱ ተከተለ። ይህን ሂደት አስመልክቶ በብሔራዊ ህዋ ማህበር የጠፈር ምርምር ምክትል ፕሬዝዳንትና በአሪዞና ክፍለ ግዛት የሚገኘው ተንደርበርድ ዓለም አቀፍ የማኔጅመንት ትምህርት ቤት የጠፈር አመራር መምህር የሆኑትን ግሬግ ኦትሪን አነጋግረናቸዋል። ኦትሪን እንደሚሉት ለጊዜው ህዋን የማየት እድሉ ያላቸው እጅግ ባለጸጎችና ተጋባዥ እንግዶቻቸው ብቻ ቢመስልም ተራ ሰዎችም መንኮራኩሮችን የሚሳፈሩበት ጊዜ ሩቅ አይሆንም።
When we get down to the next generation of flights, I think we're going to see $50,000 per ticket. I could do that.
ከታዩ ትውልድ እነዚህን በረራዎች ማድረግ ሲጀምር የአንድ ትኬት ዋጋ $50,000 ይሆናል። እኔ ያንን መክፈል ይችላልው። በርግጥ ምናልባት ሚስቴ በጣም ትናደድብኝ ይሆናል። ግን ላድርገው ይችላልው። የመኪና ዋጋ ማለት ነው። በአስር ዓመት ውስጥ በሺዎች የሚቆጠሩ ዶላሮች ዋጋ ላይ የምንደርስ ይመስለኛል። ከአንድ ቦታ ወደ አንድ ቦታ የሚያጓጉዝ ትራንስፖርት ማለት ነው። ግን በመንገድ ላይ ነፃ የህዋ ላይ ጉዞ ማድረግ ይቻላል። ለዚያ ምናልባት ሰዎች ተጨማሪ የጠፈር ውስጥ የመጓጓዣ ክፍያ ሊከፍሉ ይችላሉ።
ጆን ስትሪክላንድ ደግሞ በብሔራዊው የጠፈር ማህበር ዳይሬክተር ሲሆኑ ህዋን ቅኝ በመግዛት ጥንሰ ሐሳብ ላይ በርካታ ጽሑፎችን ጽፈዋል። ከአሜሪካ ድምጽ ጋር ባደረጉት ቆይታም ወደ ጠፈር የመሄዱ ጉዳይ በከፍተኛ ሁኔታ የሚደረስበት የሰው ልጅ እጣ ፈንታ ሆኗል ይላሉ።
It was not going to be an infinite amount of time.
በድጋሚ ጥቅም ላይ መዋል የሚችሉ መንኮራኩሮች መሰራት ሲጀምሩና ለክ ፋልኮን 9 መንኮራኩር እንዳሳየችው የደህንነት ጉዳይ አስተማማኝነቱ እየጨመረ ሲሄድ ለሜድ የሚያስወጣው ወጪ ይቀንሳል። ይሄ ደግሞ በቅርብ ጊዜ ይሆናል።
ስትሪክላንድ የጠቀሱት ፋልኮን 9 የተሰኘው መንኮራኩር ናሳ ለስራ ተልእኮ የተጠቀመበት በድጋሚ ጥቅም ላይ መዋል የቻለ መንኮራኩር ነው። ብሉ ኦሪጅን እና ቨርጂን ጋላክቲክ እንዳስተዋወቁት በቀጣይ ወደ ህዋ ለሚደረጉ በረራዎች ሁለቱም በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ ትኬት ሸጠዋል። በሌላ ጎን ደግሞ ናሳ በሶላር ሲስተም ውስጥ ቀደምት ህይወት ይኖር እንደነበር ለማጥናት ሲያደርገው የነበረው ጥናት ወደ አዲስ ምዕራፍ የሚያሸጋግር ፍንጭ አሳይቷል። ህይወት ይኖር እንደነበር ወይም እንዳልነበር ሊጠቁም የሚችል የህዋ ላይ ድንጋይ ሰብስቦ ጥናት እያካሄደ ነው። ፕሮጀክቱን የሚመሩት ባለሙያዎች እንደሚሉት ፐርሲ የሚል ስያሜ ያወጡለት በህዋ ላይ እየተዘዋወረ ድንጋዮቹን በማርስ ከተፈጠረ የእሳተ ጎመራ አናት ላይ ይሰበስባል። የሳይንስ ተመራማሪዎቹ ቦታው በአንድ ወቅት ሃይቅ የነበረበት ቦታ ነው ብለው ያምናሉ። ህይወት ለመኖሩ ፍንጭ ሊሰጣቸው የሚችለውም ምናልባት በአይን የማይታዩ ጥቃቅን ባክቴሪያዎች ናቸው። በመጨረሻም በራሽያ የምርምር ቤተ ሙከራ የተሰራ አዲስ የጠፈር በረራ መሳሪያ ሐሙስለት ባለማቀፉ የጠፈር በረራ ማቆሚያ ላይ አርፏል። መሳሪያው ለበረራ ማቆሚያው የሚያገለግል አዲስ መጸዳጃ ቤትና መሳሪያውን መጠገን የሚችል የአውሮፓ ስሬት የሆነ የሮቦት እጅ የተገጠመለት ነው። በአራሽ አረብሳዲ ለቀረበው ዘገባ ስምኝሽ የቆየ ዋሽንግተን ዲሲ።
ስመኝሽንም ለዝግጅቱ አመሰግናለሁ። አድማጮች፣ ተከታዩ ቅንብር ደግሞ በኮቪድ ጉዳይ ዙሪያ ያተኩራል። በዓለም ዙሪያ ኮቪድ-19 በአእምሮ ጤና ላይ ያሳደረውና ያሳደረ ያለው ጫና እጅግ መጠነ ሰፊ ነው። ዚምባብዌያንም ያጋጠማቸው ነገር ከዚህ የተለየ አይደለም። ይሁንና የአእምሮ ጤናን የሚመለከቱ ችግሮች ለመቅረፍ በጭንቀት የተጎዱ ዚምባብዌያን በአውራ ጎዳናዎች ላይ በተቀመጡ የባልንጀራ ወንበሮች የሚል ስያሜ በተሰጣቸው አግዳሚ መቀመጫዎች ልዩ የሆነ የምክር አገልግሎት እያገኙ ነው። ይህም በአገሪቱ ከፍተኛ የሆነ የምክር አገልግሎት የሚካሄድበት አዲስ መንገድ ሆኗል። የኮሎምበስ ማቡንጋን ዘገባ ኤደን ገረመው እንደሚከተለው አቀናብረዋለች።
2006 ዓ.ም ምረት በዚምባብዌ የነበረውን የፖለቲካና የምጣኔ ሀብት ቀውስ ተከትሎ ጭንቀትና ድብርት ላደረባቸው ዚምባብዌያን የምክር አገልግሎት ለመለገስ ነበር የባለንጀሮች አግዳሚ ወንበር የተሰራው። ተቋሙ አሁን ላይ በዋና ከተማው ሐራሬ በሚገኙ በብዙ ክሊኒኮችና ሆስፒታሎች ቅርንጫፎች ያሉት ሲሆን በአሁን ሰዓት በሀገሪቱ ያለ ትልቅ የአእምሮ ጤና ሕክምና አገልግሎት ሰጪ ድርጅትም ነው። አገልግሎቱም ዚምባብዌያን ከፍተኛ ለሆነ ጭንቀት ሲዳረጉ ማየት አንሻም ባሉ በጎ ፈቃደኞች አማካኝነት ነው የሚሰጠው። ቺንጌታዩ ኒያሙካፓ የባለንጀሮች አግዳሚ ወንበር የሀገር አቀፍ አስተባባሪ ሲሆኑ በአሁን ሰዓት ተቋሙ በድረገጽ ብቻ አገልግሎት ለመስጠት ተገዷል ይላሉ።
We continue to provide counseling to people who are affected.
እነዚህ የባልንጀራ አግዳሚ ወንበሮች እዚህ አለን ይላሉ። በኮቪድ-19 ምክንያት ህይወታቸው ላይ ጫና ለደረሰባቸው ሰዎች ምክር እንሰጣለን።
ነገር ግን ልክ እንደ ኤልዛቤት ቺቤካ ያሉ ሰዎች ደግሞ አሁንም ድረስ ወደ ኒያሙካፓ ቢሮ ይመጣሉ። ወይዘሮ ኤልዛቤት የ49 ዓመት ሴት ሲሆኑ አባታቸው በኮቪድ-19 ተይዟል።
I have nothing to pay for his medical bills. I am unemployed.
ለዚህ ህክምና የምከፍለው ነገር የለኝም። ስራ የለኝም። ለምግብ እንኳን የሚሆን ገቢ የሚገኝበት ነገር የለም። ከመስጨንቁኝ ነገሮች መካከል እነዚህ ጥቂቶቹ ናቸው። ለዚህ ነው እነዚህን ሰዎች ላነጋግር የመጣሁት። ኮቪድ-19 መኖር እውነት ነው። በተለይ ደግሞ እኔ የምኖርበት አካባቢ አለ። በኮቪድ-19 ምክንያት ቀብር እንኳን መሄድ አልቻልንም።
ሳቸው ይሄን ቢሉ የባለንጀሮች አግዳሚ ወንበር አማካሪ የሆኑት የ53 ዓመቷ ፎርጌት ጉቱዛ ከቅርብ ጊዜ ወዲህ የምክር አገልግሎታቸው በኮቪድ-19 ላይ ብቻ ማተኮሩን በመግለጽ እንዲህ ይላሉ።
COVID-19 has really spread its wings. It's all over. But people are not masking up.
ኮቪድ-19 ጥላውን አጥልቷል። ቫይረሱ በየቦታው ቢኖርም ሰዎች ያፍና ያፍንጫ መሸፈኛ አያደርጉም። በምን አይነት መልኩ ግንዛቤ ላይ እንደሚሰራ አላውቅም። ሰዎች ያለንበትን ሁኔታ እንዴት እንደማይረዱት አይገባኝም።
በዚምባብዌ በሚገኘው የዓለም የጤና ድርጅት ቅርንጫፍ ውስጥ የአእምሮ ጤና ዋና ኃላፊ የሆኑት ዶክተር ዴብራ ማቻንዶ ኮቪድ-19 ትልቅ ጭንቀት ፈጥሯል ይላሉ።
Lately we've been seeing
ከቅርብ ጊዜ ወዲህ እንደ እንቅልፍ ማጣት፣ ድንገት የሆነ የስሜት መናወጥና መረበሽ፣ መደናገጥ፣ ጭንቀት፣ የቤት ውስጥ ግጭትና ጥቃት የመሳሰሉ የስነ ልቦና ችግሮችን እያስተዋልን ነው። ስለዚህም ሰዎች ጭንቀታቸውን ለመቀነስ፣ ገቢያቸው ሲቀንስ ያለባቸውን ሐሳብ ለመቀነስ ማድረግ የሚችሏቸው የተለያዩ ነገሮች አሉ። የመጀመሪያው ነገር አሁን ያለነው እንግዳ በሆነና በከባድ ጊዜ ውስጥ መሆኑን መረዳት አለባቸው። ሰዎች ይህን መረዳት ሲችሉ አመለካከታቸውንም ማሻሻል ይችላሉ ማለት ነው።
ይህንን መረዳት በዚምባብዌ ዴልታ በተሰኘው የኮቪድ-19 አይነት የሚታመሙ ሰዎች ቁጥር በመጨመሩ እየመጣ ያለውን ጭንቀት ሰዎች እንዲቋቋሙት ሊያገዝ ይችላል። ለኮሎምበስ ማቪሁንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ሰዓሊና የፎቶግራፍ ጥበብ ባለሙያው ለይኩን ናሁሰናይ ለአሜሪካ ድምፅ እንግዳ አይደለም። ከዚህ ቀደም የበራሪ ማንኪያ አርት ኢንስታሌሽን ወይም የጥበብ ገጠማ ስራዎችን እንዲሁም ተሞክሮን አስመልክቶ የዝግጅታችን እንግዳ ሆኖ ነበር። ለይኩን ከዚህ ቀደም ስራዎችን ከአዲስ አበባ ውጪ በለንደን፣ በማሊ እንዲሁም በዲሞክራቲክ ኮንጎ ያቀረበ ሲሆን ከሰሞኑም ዘጋርዲያን ወይም ጠባቂ የተሰኘ በ17ኛው መቶ ክፍለ ዘመን የኢትዮጵያ እንጨት ስራዎች ላይ የተመሰረተ ልዩ መንፈሳዊ ስራ ለእይታ አቅርቧል። ከዚህ በተጨማሪም የሰዓሊ ገጣሚና ባለቅኔ ገብረ ክርስቶስ ደስታን የግጥም ስራዎች ያካተተና ሌሎች የራሱን የጥበብ ስራዎች ስብስብ የያዘ አረንጓዴ የኪስ መጽሐፍ አሳትሟል። ሰዓሊ ለይኩን ናሁሰናይን ያነጋገረችው ኤደን ገረመው ናት። ቃለ ምልልሱም ለይኩን በአረንጓዴ መጽሐፉ ላይ ካሰፈረው የገብረ ክርስቶስ ግጥም ላይ ጥቂት ከሚያነብበት ይንደረደራል።
የሙዚቃ ድምጽ ይለናል ገብረ ክርስቶስ ተስፋ። የዛፉ ቅርንጫፍ የበገና ቀኘት ነፋስ ሲያውተረትር የሚጫወትበት እያጨበጨቡ ከታሎች በእጃቸው ዜማውን ሲያደምቁ ወፎች ድምጻቸውን እያስረቀረቁ ወንዙ እየተላጋ እየተጋረፈ ሲሄድ እንዳለንጋ ባህር ሲገላበጥ እየተንጠራራ ባህሩን ሲቧጥጥ መብረቅ ደመናውን ሰንጥቆ ሲወጣ እያስገመገመ ሰማዩ ሲቆጣ ሙዚቃ ተወልደዋል። ፍጥረት ተሰብስቦ መዝሙር ይዘምራል ይለናል ገብረ ክርስቶስ ደስታ።
በጣም ግሩም ነው። አመሰግናለሁ። ዛሬ እንግዲህ የተገናኘ ነው ግሪን ቡክ ወይም አረንጓዴ መጽሐፍ የተሰኘ ነገር አሳትመሃል እና ምንድን ነው ግሪን ቡክ የሚለው? ሀሳቡ ምንድን ነው? እስቲ
ግሪን ቡክ ሀሳቡ ምንድን ነው? እንደ ገብረ ክርስቶስ መታወሻነት የገብረ ክርስቶስ ግጥም ያለበት የእሱን ግጥሞች ያካተትኩበት እሱንም ለማመስገን በሴም ታይም ግን ኢትዮጵያ ንግድ ባንክ ያለው የኪስ ቡክ ይዘቱን ሳይዙንና ቀለሙን ተንተርሼ ነው ይህንን ካታሎግ የሰራው እና ለምንድን ነው ሲባል አርት ፎር አን አርት ሴክ አርት ፎር መን የሚለውንም ለማስታረቅ ነው። ለምን ስዕልም እየሸጥን እየኖር ያለ ነው። በሴም ታይም መሸጥ ደግሞ ማስተዋወቅም ነው። አገርን ማስተዋወቅ ነው። ስነ ጥበብን ማስተዋወቅ ነው። ሀሳብ መሸጥ ነው። ዞሮ ዞሮ እና ምንድን ሁሌ ደግሞ ስዕል ምን ስለው ለግድግዳም ብቻም አይደለም፣ ለኪሳችንም የሆነች ረፍት ሰዓት ያውተን ምናነባት ምናያትም ለኪሳችን ምትሆንም አርት ቡክም ታስፈልገናለች በሚል ነው ይህንን ሀሳብ እየሰራሁት እና ሙሉ ለሙሉ አንድ ሜድ ስቱዲዮ ውስጥ የተሰራ የእጅ ስራ ውጤት ነው። አሚን አንድ ሜድ ሲሆን ዋጋውም ጊዜውም ከፍ ይላል እና እነዚህን ካታሎጎች እንግዲህ 100 ብር ነው የሚሸጣቸው። አንደኛ ስዕሎቻችን ከውድ እንደ አውሮፓ ስታንዳርድ ከፍ አሉ ለሚለውም ወረድ ብዬ እንግዲህ ሁሉም ቤት ውስጥ ሁሉም ኪስ ውስጥ እችን ካታሎግ ልክ እንደ ባንክ ቡክ ኪስ ውስጥ እንዲያስቀምጠው እሱም ታይም ደግሞ ገብረ ክርስቶስንም እንዲያስብ እሱንም ለማስታወስ።
የገብረ ክርስቶስ ግጥም እንዳለበት ነግረኸኛል፣ ግን ምን አይነት ስራዎች ናቸው የተካተቱበት?
በጣም ጥሩ። አክቹሊ የገብረ ክርስቶስ ጎልጎታ ስዕሉ በጣም ሁላችን የሚነካን ስዕል ነው። ታሪኩም የሚገርም ስዕል ነው። ነጭና ጥቁር ጉዳይ የተነሳበት እና አይ ክርስቶስ ጥቁር ነጭ ነው የምንለው ወይስ በደሙ አድኖናል ነው የምንለው ብሎ የሰራው ጎልጎታ ስዕል አለ። እሱን ስዕል ደግሞ እኔ በእኔ ፊሊንግ ቴክኒክ በመላት የሳልኩት ስዕል ከእሱ ግጥም ጋር አስታክኬ እዚህ መጽሐፍ ውስጥ አካትቻለሁ እና የኔ ስዕሎች እንግዲህ 22 ዓመት የስቱዲዮ ቆይታ ውስጥ እንግዲህ የሰራኋቸውን የተለያዩ ስዕል ስብስቦች ነው ከሱ ግጥሞች ጋር ስዕል የፎቶግራፊና የውድቀት ስራዎች የ22 ዓመት ስራዎችን ያካተትኩበት ግሪን አርት ቡክ ነው።
ይሄ አረንጓዴ የጥበብ መጽሐፍ ከዚህ በኋላ በየአመቱ በአመታዊ ሁኔታ የሚታተም ነው ወይስ የአንድ ጊዜ እትም ነው የሚሆነው?
የአንድ ጊዜ እትም ነው የሚሆነው። ለምን እኔ አንዴ እንደዚሁ የአቡነ ጴጥሮስ እንግዲህ ጻድቅ አቡነ ጴጥሮስ እንግዲህ ኢትዮጵያዊ ሰማዕት ናቸው። እንደገና ደግሞ የእሳቸውንም መታወሻና የጃጋማ ኬሎን ሰማያዊ አርበኛና ምድራዊ አርበኛ በሚል እንደዚሁ ትንሽዬ ካታሎግ፣ አሁን ደግሞ ገብረ ክርስቶስን እንደዚሁ እና በትናንሽ ስብስቤ ውስጥ እነሱ እንግዲህ ለሀገር የሰሩ ነው ላይክ ያስተማሩ ትልልቅ ሰዎችን ለማስታወስ እሞክራለሁ እና ይሄኛው ደብተር እንግዲህ አንዴ ታተመና እንግዲህ ስቱዲዮን እኔ የሚጎበኝኝ እነዚህን ካታሎጎች ያገኛል። ሌላው ደግሞ ሌላ ጋለሪ እንደዚሁ እነዚህን ካታሎጎች በይበልጥ የሚገኝበት ቦታ ነው።
ቅድም እንግዲህ ስንጀምር ስትነግረኝ ገብረ ክርስቶስንም በማሰብ የኮቪዱንም ጊዜ ብለህ ጠቀስ አድርገኸው ነበርና በጥበብ ስራ ውስጥ የኮቪዱ ጊዜ እንዴት አለፈ ወይም እንዴት እያለፈ ነው አሁንም ቢሆን?
ይሄ እንግዲህ ቀድሞ የተሰራ የረዥም ጊዜ አረንጓዴ የጥበብ መጽሐፍ ነው። አክቹሊ ኤግዚቢሽን ኦልሬዲ እንግዲህ የከፈቱት ኤግዚቢሽን አለ። ኮቪድን ተጋርዲያን የሚለ የውድቀት በተለይ 14ና 17ኛው ሴንቸሪ ስራዎች እንጨት የሰራቸው ስራዎች ኤግዚቢሽን አድርጌያለሁ እና እዛ ውስጥ ያሉ ስራዎች እዚህ መጽሐፍ ላይ ተካተዋል። እና እንግዲህ ለእኔ በዚህ ጊዜ በጸሎትም ነው ምለው ለምን ሲባል እንግዲህ ብዙ ነገሮች እንዳስሻለሁ፣ ግን አሁን የጽሞና የጸሎት ጊዜ ስለሆነ ከዚህ ስክሪን ቡክ ጋርም ተያይዞ ኤግዚቢሽን በሌላ አርት ጋለሪ በጋርዲያን በሚል እንግዲህ ያው በመላእክታት እንጠበቃለን እንግዲህ ለእሱም ጸሎት ያስፈልጋል የሚል ኤግዚቢሽን ከፍቻለሁ።
እንኳን ደስ አለ። እስቲ ስለ እሱ ስራ ትንሽ በለኝ። የእንጨት ስራ ነው ከዚህ ቀደም ከምትሰራው ከኢንስታሌሽን ወይም ደግሞ ይሄ የመቅጠም ስራ ለየት ያለ ነው። ከዛ ደግሞ ወደ መንፈሳዊ ህይወቱም ያደላ ነውና ከምን አንጻር ወደዛ ተሳብክ?
አክቹሊ የኔ ምርቃትም ወደዛ ያደላል። እንግዲህ ያው አለማዊ ኑሮ ውስጥ መቼም ያው ትሳቢያለሽ በተለያየ ነገርና እኔ ተመረኩት እንግዲህ ያው እንደ ራስ በራስ ማስተማር ይሉታል እንግዲህ ነጮች ሳትፎት መነሻዬ ራሴን በራሴ ማስተማርም ቢሆን የተመረኩት ግን በውድቀት ግራፊክስ ነው። እንጨት ላይ በመጋጥ በመሳል ከዛ እነሱን ማተም። ግን እነዚህን ስራዎች እኔ የ14ኛ የኢትዮጵያን ትራዲሽናል አርት የቤተክርስቲያን ስዕሎች የጎንደሪያን ፔሬድ የሚባሉት ለእኔ ሁል ጊዜ ይደንቁኛል። ያሳሳላቸው የጣታቸው ርዝመት፣ የአንራቸው ትልቅነት፣ የፊታቸው ክብነት ሁሌ ማርከኛል። የቀለም አጠቃቀማቸው እንግዲህ 14ኛው እና 17ኛ ሴንቸሪ ላይ ያላል እና እነሱን እንግዲህ እድሜ ትፈልግ ጊዜ ትፈልግ ጠብቄ እንግዲህ አሁን እዚህ ወቅት ላይ እነሱን ስራዎች አቅርቤያቸዋለሁ። እዚህም ግሪን ቡክ ላይም እነሱ ስራዎች ተካተዋል።
እሺ፣ ልኩን እንግዲህ ጊዜህን ሰጥተህ ስላገኘሁህ እና ስላወራን በጣም ደስ ብሎኛል። አመሰግናለሁ። መጨመር የምትፈልገው ያልተነሳ ሀሳብ ካለ?
እንግዲህ ለዚህ ኤግዚቢሽን የተባበሩኝ እና ለዚህ መጽሔት የተባበሩኝ ቀለም ነው ሰናይ፣ እንደገና ዲሊ ሳሊ እና ደግሞ መላኩ በላይን የፈንድቃን ባለቤት ማመስገን ፈልጋለሁ። ኦፍኮርስ ይህንን ፕሮግራም እንግዲህ ማመሰግናለሁ።
ኤደንና እንግዳዋን ሳሊ ለይኩን ሀውሰናይን አመሰግናለሁ። አድማጮች፣ አሁን ወደ ምሽቱ የመጨረሻ አቀነብር ነው መስታችሁ። በተለያዩ ስፍራዎች ግጭቶችን ባስተናገደችው ኢትዮጵያ የሰላም እጦት የብዙሃን አንገብጋቢ ችግር ነው። ይህን የተረዱ ወጣቶች ለሀገሪቱ ሰላምና መረጋጋት ይበጃሉ የሚባሉ በጎ ተግባራትንና አስተማሪ መርሃ ግብሮችን እያከናወኑ ይገኛሉ ይለናል ሀብታሙ ስዩም በተከታዩ ዘገባው። ከነዚህም መካከል ልንጠቅሳቸው ከምንችላቸው ወጣቶች ጋር ዛሬ ዘለግ ያለ ውይይት እናደርጋለን ይለናል። በኢትዮጵያ የተለያዩ ስፍራዎች በእግርና በመኪና በመዘዋወር በመቶ ኪሎ ሜትሮች የሚለኩ ጎዳናዎችን በማቆራረጥ ከአጋሮቻቸው ጋር በመሆንም ስለ ሰላም የሰበኩ የሰላም ተጓዦች ናቸው። ከሀብታሙ ስዩም ጋር ቆይታ ለማድረግ የፈቀዱት ወጣቶች አስቀድሞ ራሳቸውን ያስተዋውቃሉ።
እሺ፣ እኔ ዮናስ ቦስኮ እባላለሁ። የሰላም ተጓዦች ተባባሪዎች አንዱ ነኝ። በዋናነት የሚያስተባብሩት የኢትዮጵያ ካቶሊካዊት ቤተክርስቲያን እና እኛ በመሆን በጋራ ነው የምንሰራው።
ሶሊያና ሸቱ እባላለሁ። በዚህ ጉዞ አባል ተጓዥ ነኝ።
ሁለታችሁንም በእጅጉ አመሰግናለሁ። እንግዲህ ከሰሞኑ እናንተ ከአጋሮቻችሁ ጋር በመሆን የሰላም ጉዞ ማድረጋችሁን ሰምተናል። ጉዞው ምን ያክል ርቀትን ያካለለ ነው? ጉዞውን ለማድረግ የፈለጋችሁበት ልዩ ምክንያትስ ምንድን ነው ከሚለውን ጀምር።
ጉዞው የሚያካልለው የመጀመሪያ ዙር ጉዞን ያደረግ ነው። ያንን ጉዞ የተደረገው ከሚያዝያ 2 ከአዲስ አበባ በመጀመር አባይ በረሃ፣ ደብረ ማርቆስ፣ ጎንደር፣ ደሴና ባህር ዳርን ጨምሮ ዞረን በአፋር ክልል ነው ተመልሰን ወደ አዲስ አበባ የመጣ ነው። ጉዞ በእግርና በመኪና የታጀበ ነው። ዋናው የጉዞ ዓላማ ጉዞ ለማድረግ የተፈለገበት ምክንያት አልፎ አልፎ የሚከሰተውን በሃይማኖት በዘር አልፎ አልፎን ደግሞ በፖለቲካ አስተሳሰብ ሰው ሰውን እየገደለ ከቀዬው እያባረረ ስለሆነ ይህንን ነገር ለማስቆም ነው ጉዞ ያስፈለገበት ምክንያት። ይህንን ጉዞ በማሰብ ከኛ ከወጣቶች ቢመጣም ትልቁን ሚና እየተጫወተ ያለችው ምክንያቱም ሁሉም ተሳታፊዎች ከተለያዩ ሃይማኖት እና የተወጣጡ ሲሆን ይህንን በማስተባበር ደግሞ ትልቁን ስራ እየሰራች ያለችው ከኛ ጋር የኢትዮጵያ ካቶሊካዊት ቤተክርስቲያን ነች።
ረጅም ርቀትን ያካልላችሁ በዚህ ሰላም ጉዞ ውስጥ በርካታ ሰዎችን ያገኛችሁ ይመስለኛል። በየደረሳችሁበት ስፍራ ካገኛችኋቸው ሌሎች ኢትዮጵያን ጋር በምን ጉዳዮች ላይ ተጨዋወታችሁ? ምን አይነት መልእክቶችንስ ተለዋወጣችሁ?
ያው እንዳልከው ረጅም ጉዞ ነው ያደረግነው። ጉዞ አድካሚ ነበር። ብዙ ነገሮች ይሆናል። ብዙ ሰዎችንም ማግኘታናል። ሄድንበት ባረፍንበት ቦታ የሰላም ባንዲራ እየሰጠንና በየሀገሪቱ ስለ ሰላም እንዲሰሩ ከንቲባዎችንም ሌሎች የመንግስት አካላትንም የሰላም ባንዲራ እየሰጠን በሰላም ዙሪያ በደንብ እንዲሰሩ እያደረግን ነው ያለነው።
እኛ በዋናነት ተደራሽ እያደረግን የተጓዝነው የማህበረሰቡን ክፍል ነው። በዚህ ጉዞ ሴት ስምነሳ በጣም የተለያዩ ኮሜንቶች ነበሩ። እንዴት በዚህ ጊዜ ትጓዛላችሁ የሚል እና የበግርም የታጀበ ስለሆነ አስፈሪ የሆኑ የሶሻል ሚዲያ ላይ የምናያቸው በጣም አስፈሪ የሆኑ ነገሮችን ነበር። ያንን ኃላፊነት ወስደን የተጓዝነው በሄርንባቸው ገጠርም ከተማም ማህበረሰቡንም ኖር ማለታች ያለውም የኢትዮጵያ ህዝብ ያገኘነው በጥሩ አቀባበል ነው። ከገበሬው ጀምሮ ከወጣቱ ድረስ ምንም ችግር ሳይገጥመን በሪያሊቲ ደረጃ የምናገኘው ሰው ሁሉም ሰው መጨረሻ ላይ የደረስነው ግንዛቤ ሰላምን እንደሚፈልግ ሁሉም ሰው ደግሞ የሰላም ነገር ውስጥ እንዳለ ነው የተገነዘብነው። አንዳንድ አልፎ አልፎ ነገር የሚከሰቱ ነገሮችን ቢኖር በተፈጥሮ ግን በኢትዮጵያዊ ማንነት በእያንዳንዱ በኦሮሚያም ክልል በአማራም ክልል ያገኘነው ኖርማል ይሄ የሚገኘው ትክክለኛው ሰው የሚባለው ሰዎች ወይም ደግሞ ታች ያለ የማህበረሰብ ክፍል ምንም ቻሌንጅ ሳያደርገን መልእክታችንን ተቀብሎ በሐሳቦች ተለዋውጠናል። እነሱም ጋር የሰላም ፍላጎት አለ። በዚህ ዙሪያ ሰፊ ውይይት ነበር የነበረን እና ማህበረሰቡ ሸጋ በሆነ መንገድ ነው የተቀበለን።
ከነሳኸው አይቀር ዮናስ፣ በርካታ ኪሎ ሜትሮችን በእግር ማቆራረጥ የአካልም ሆነ የመንፈስ ፈተና ውስጥ የሚከት ይመስለኛል። አንተና አጋሮችህ በዚህ የሰላም ጉዞ ውስጥ ምን አይነት ፈታኝ ነገሮች ገጠሟችሁ?
በጉዞ ያው ፈታኙ ነገር የምር የነበረው መጀመሪያ ላይ ጉዞውን ስናስብ የነበረው በሳይኮሎጂ የመዘጋጀት በፊዚካል እና በሳይኮሎጂ የመዘጋጀት ዝግጅት ነበር። ምክንያቱም ሁላችንም እንደምናውቀው ኢትዮጵያ ሶሻል ሚዲያ ላይ ያለችው ኢትዮጵያ በጣም አስፈሪ ነች። ሰው ወደ ክፍለ ሀገር ሲሄድ ሰው ጭንቅላት ውስጥ የሚከሰተው በጣም መጥፎ ነገሮች አሉ። እውነታው ግን ያ አይደለም። ስለዚህ ይሄን የምንልህ ከባድ ያጋጠመን ነገር የለም። ያው በምንሄድበት መንገድ ድካም አለ። ጉዞ ስለሆነ አድካሚ ነገሮች አሉ። ያው ጠዋት ተነስቶ ረዥም ርቀት ረዥም ኪሎ ሜትር ሴቶችም ወንዶችም ስለሆነ የተጓዝ ነው። ትንሽ የመድከም ባስብናቸው ደረጃዎች ላለመሄድ ምናምን አልፎ አልፎ የሚጠቃቀን ምክንያቶች እንጂ ከዛ በዘለል ይሄ ነው የምንለው ከባድ ቻሌንጅ አልገጠመንም።
ሶሊያና፣ ወደ አንቺ ልምጣና ሴት ልጅ እንደዚህ ላለ ረጅም መንገድ ስትነሳሳ ከቤተሰብም ሊጀምር ይችላል ወይም በአጠቃላይ ከማህበረሰቡ አንዳንድ አሉታዊ የሆኑ አስተያየቶች ሊመጡ ይችላሉ። እንደዛ ያሉ ነገሮች ገጥመዋችሁ ያውቃል? አንቺና ሌሎች ሴቶች እንዴት ሳደርጋችሁ ተወጣችሁ ወደዚህ ረጅም ጉዞ ለመግባት ወስናችሁ?
ያው የሌሎችንም ትንባልልም እኔ በበኩል ያው እንደዚህ አይነት ነገሮች ተፈጥሮብኝ ነበር። ግን እንዳንድ ዜጋ እና ደግሞ እንዳንድ ወጣት ሆነ ስታስበው ጾታ የሚገድብህ ነገር አይደለም።
ሀገር ላይ የሚደረገው ነገር የሚወራው ነገር የሚሆነው ነገር ይሄን ሁሉ እንድታስብ አያደርግም። በጾታ እንድትገደብ በአቅምህ እንትን እንድትል አያደርግም እና ቁጭ ብለህ ማየት አትችልም። ቁጭ ብለህ ለውጥ አታመጣም። ስለዚህ መጓዝ ነው ያለብህ እና በዙሪያ ያሉትን ሰዎች ለማሳመን ብቻም ብለህ ሳይሆን ትክክለኛውን ነገር ነግረህ አስረድቼ ነው ይሄን ጉዞ ያደረኩት እንጂ ብዙ ወደ ኋላ ሊያስቀሩ የሚችሉ ጫናዎች ነበሩ በሴትነቴ ማለት ነው። ግን አድርጌዋለሁ። ማንም ሰው ማድረግ ይችላል። ይሄ የሚገድበን ነገር አይደለም።
ዮናስ ቦስኮ እና ሶሊያና ሸቱ ከአጋሮቻችሁ ጋር በመሆን በቅርቡ ስላደረጋችሁት የሰላም ጉዞ ስላጫወታችሁን በእጅጉ አመሰግናለሁ። በቀሪ ዘመናችሁ መልካም ነገር እንዲገጥማችሁ እመኛለሁ። መልካም ምሽት ይሁንላችሁ።
እሺ፣ መልካም ምሽት። ሰላም ነው።
ሀብታሙ ስዩምን ለዝግጅቱ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ ሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ጽዮን ግርማና ሰለሞን አባተ ከልዩ ልዩ ፕሮግራሞቻቸው ጋር ይጠብቋችኋል። አሁን የትግርኛው ስርጭት ይቀጥላል። በኩል ሰላም ደህና